አድማጮች በመከታተል ላይ ያላችሁት እዚህ ከስዊድን ስቶክሆልም የሚተላለፈውን የኢትዮጵያ ድምጽ ሬዲዮ ነው። አሁን እንደገና ወደ ሌላ ቃለ ምልልስ ልንሻገር ነው። እንደምታውቁት ከሁለት ሳምንት በፊት በኢትዮጵያ ያለውን ስርዓት በኃይል ለመቀየር ከሚታገሉና በኤርትራ በረሃ ከሚገኙ ሁለት ኢትዮጵያ ህዝብ አርበኞች ግንባርና ግንቦት ሰባት ንቅናቄ ውህደት ፈጽመዋል። በዛ ዙሪያ እና በሌሎች ተያያዥ ጉዳዮች ላይ እንግዳ ጋብዘናል፣ በዚህ ጉዳይ ላይ ለማወያየት ማለት ነው። ሃሎ፣ ጤና ይስጥልኝ።
ጤና ይስጥልኝ።
እንደምን አረፈዱ? በጣም እናመሰግናለን ወደዚህ ቃለ ምልልስ ለመጡ። እኔ ከማስተዋወቅ እርሶ ራስዎን ያስተዋውቁ።
ዋላ አበበ ቦጋለ እባላለሁ። የግንቦት ሰባት አመራር አባል ነኝ። አሁን ደግሞ ከውህደቱ በኋላ እንግዲህ እዚህ ውጪ የሚገኘው አካል አመራር እና በዛ ዙሪያ ነኝ ያለሁት።
በጣም አመሰግናለሁ። እንግዲህ አቶ አበበ ቦጋለ የተለያዩ ነጥቦችን ለማንሳት እንሞክራለን በውህደቱም ዙሪያ በአቶ አንዳርጋቸውና እንዲሁ ሰሞኑን እርሶም በቀጥታ በረሃ ሆነው ሁኔታዎችን ሲከታተሉ ነበሩና እነዚያ ነገሮች እናነሳለን። እስቲ መጀመሪያ ወደ አቶ አንዳርጋቸው ጉዳይ እንመለስ። የአቶ አንዳርጋቸው ጉዳይ ያው ከተያዙ ጊዜ ጀምሮ የተለያዩ ትኩረት ስቦ ቆይቷል። እንደውም ዛሬ ረፋዱ ላይ በወጣ የዴይሊ ሜል ዘገባ ላይ የአቶ አንዳርጋቸው ጉዳይ በእንግሊዝ ፓርላማና በባለስልጣናቶች መካከል መከፋፈልን እንደፈጠረ የሚገልጽበትን ሁኔታ ያለው። እስቲ አቶ አንዳርጋቸው ከተያዙ በኋላ ግንቦት ሰባት እንደ ግንቦት ሰባት ያው አሁን ያለው እንግዲህ አርበኞች ግንቦት ሰባትም በአጠቃላይ ፓርቲው ያደረገውን ጥረት በተመለከተና እየተካሄዱ ያሉ በርካታ እንቅስቃሴዎች አሉ፣ ምን አይነት ፍሬ አፍርቷል፣ ለወደፊቱስ ምን መልክ ይኖረዋል የሚለውን እርሶ ቢነግሩን።
አመሰግናለሁ። ትንሽ ጉንፋን ይዞኛልና ድምጼ ጉዳይ እንግዲህ ሚከብድ ከሆነ ለአድማጮች ይቅርታ ጠይቃለሁ። ኤኒዌይ ከዚህ በፊት በተደጋጋሚ ለመናገር እንደሞከር ነው ወያኔ አንዳርጋቸውን ያገተበት ዋናው ምክንያት ይሄ ለነጻነት የሚደረገውን ትግል አኮላሻለሁ በሚል ስሌት ነው። በእነሱ ግምት ይሄ ትግል የአንድ ጠንካራ ሰው ጉዳይ ነው ብለው ነው ያሰቡት። አንዳርጋቸው ከታሰረ በኋላ ወይ ከታገተ በኋላ እንደ ድርጅት ማደግ የጀመር ነው። አንዳርጋቸው ጀምሮት የነበረውን በተለይ ምድር ላይ ይሰማ የነበረውን ስራ ምንም አይነት ክፍተት ሊፈጥር በማይችልበት ሁኔታ ትግሉን ማቀጣጠል ነው። ሀገር ውስጥና ከውጭም ደግሞ ህዝቡ ተቆጥቶ የህዝብ መነሳሳት ከፍተኛ ደረጃ ላይ የደረሰበት ሁኔታ ስለነበረ ያንን ለምናካሄደው የነጻነት ትግል አጋዥ ሊሆን በሚችልበት መንገድ አመራር መስጠት ነበር የሰራ ነው። በአጠቃላይ አንዳርጋቸው ላይ የደረሰው በግል ከአንዳርጋቸው ጋር ባላቸው ቂም ሳይሆን አንዳርጋቸው ይዞት በተነሳው የነጻነት ትግል ምክንያት ስልጣናችን እናጣለን ብሎ የሰጉ ኃይሎች ያደረሱበት እገታ ስለሆነ ያ የነሱ ስሌት የተሳሳተ መሆኑን ለማሳየትና አንዳርጋቸው ጀምሮት የነበረውን የነጻነት ትግል ከዳር ለማድረስ የሚደረገውን ጥረት ማጠናከር ስራ ነው በመስራት ላይ ነበር ነው። ይሄን እያደረግን በአንድ ጎን፣ በሌላ በኩል ደግሞ አንዳርጋቸው የታሰረበት ጉዳይ ኢትዮጵያ ውስጥ ያለው አፈና፣ ኢትዮጵያ ውስጥ ያለው ሰቆቃ የሚያንጸባርቅ መሆኑን ለዓለም አቀፍ ሕብረተሰብ ለማሳየት በተለያየ አገር የዲፕሎማሲ ስራዎችን እየሰራን ቆይተናል። ኢትዮጵያኖችም ደግሞ ይሄንን ጉዳይ ተቆጥተው አንዳርጋቸውን ለማስፈታት የሚያስችል እንቅስቃሴ በየሀገሩ የሚያደርጉትንም አብረን በመሳተፍ አንዳንድ ቦታ ላይም ደግሞ ከራሳችን ትግል ጋር በማቀናጀት እስካሁን ድረስ አንተ ቅድም እንዳልከው በተለይ በእንግሊዝ ፓርላማ አካባቢ ያሉ ባለስልጣኖችም ጉዳዩን በባለቤትነት ወስደው የራሳቸው ጉዳይ አድርገው እንዲንቀሳቀሱ የተለያዩ እንቅስቃሴዎችን በፊት ለፊትና ከመጋረጃ በስተጀርባ እየተሰራ ነው ያለው። እኛ በእኛ እምነት አንዳርጋቸው በትግል ላይ ነው መስዋዕትነት የከፈለው። አንዳርጋቸውን ማስፈታት የሚቻለው አንዳርጋቸውን ነጻ ማድረግ የሚቻለው እሱ ጀምሮት የነበረውን ትግል ከዳር በማድረስ ነው ብለን ስለምናስብ እንግዲህ ቀደም በመግቢያና በማስተዋወቂያ ላይ የገለጽከው ድርጅቱ ወደ ሌላ ለከፍ ያለ ደረጃ ራሱን ለማድረስ ካሉት ተቃዋሚ ድርጅቶች ጋር ግንባር በመፍጠርና ጥምረት ለመፍጠር የሚያደርገውን እንቅስቃሴ ማጠናክሮ መቀጠሉ የዛ ሁሉ አካል ናቸው ማለት ነው የሚችለው።
እንደሚታወቀው እኔም ካንዳርጋቸው ጽጌ መያዝ በኋላ እኔም አንዳርጋቸው ነኝ በሚል ከፍተኛ ንቅናቄ ተነስቶ ከፍተኛ ህዝባዊ መነሳሳት እንደነበር ሁላችንም የምናውቀው ነው። ያንን ከፍተኛ መነሳሳት ድርጅቱ ግንቦት 7 ወደ አቅም ለመቀየር የሄደበት ማካሄድና መንገድ ምን ይመስላል?
ጥያቄን አልሰማሁትም እንደገና እስኪ።
እስቲ ጥያቄ እርሶም እንደሚያውቁት ካንዳርጋቸው መያዝ በኋላ እኔም አንዳርጋቸው ነኝ በሚል ከፍተኛ መነሳሳት በመላው ዓለም ባሉ ኢትዮጵያውያን ዘንድ ነበረ እስካሁንም አለና ይሄንን ከፍተኛ መነሳሳት ድርጅቱ ግንቦት 7 እንዴት ነው ይሄንን ከፍተኛ መነሳሳት ወደ አቅም ለመቀየር ያደረጋለው ጥረት?
ቀደም ለመናገር መከርኩት እሱ ነው እንግዲህ የአንድ ባንዳርጋቸው ላይ ደረሰው እገታ በርካታ ኢትዮጵያውያን ሁሉንም ኢትዮጵያዊ ማለት ይችላል አላጎደል ያስቆጣበት ዋናው ምክንያት አንዳርጋቸው የነጻነት ታጋይ በመሆኑ ምክንያት ነው። አንዳርጋቸው ሀገራችን ውስጥ ፍትህ፣ እኩልነትና ነጻነት እንዲሰፍን የሚታገል ሰው ነው። ከወጣትነት ዘመን ጀምሮ እስከ ተያገተበት ጊዜ ድረስ ያንኑ እውን ለማድረግ የሚደረገውን ትግል ነበር ተቀላቅሎ እንደ አንድ ዜጋ በማድረግ ያለበትን አስተዋጽኦች ሁሉ ሲያደርግ ነበረው። እንደ አንድ የፖለቲካ በሳል ፖለቲካ ሰውም ደግሞ የኢትዮጵያን ፖለቲካ አቅጣጫ ለማስያዝ አቅሙ የፈቀደውን ወቀቱ የፈቀደውን ሁሉ ሲያደርግ እንደነበረ ሁሉም ሰው ያውቃል። በዛ ምክንያት ነው ህዝቡ ተቆጥቶ እኔም አንዳርጋቸው ጽጌ ነኝ የሚል መፈክር አንግቦ አገር ውስጥም ከአገር ውጭም ወያኔ ላይ አቅም የሚፈቅደውን ያህል ተጽዕኖ መፍጠር የጀመረውና ይሄ ለምን አካሄደው ትግል ከፍተኛ ግባት ሆኗል። አንተም እንደምታስተውሰው አንዳርጋቸው ከታሰረ ወዲህ ታሰረ እንኳን አይደለም ከታገተ ወዲህ ማለት ነው የሚቀለው ከሌላ ሀገር ነው አፉ ነው ወሰዱት ከታገተና በነሱ ቁጥጥር ስር በነሱ እጅ ከወደቀ በኋላ የህዝብ ቁጣ ጨምሮ ሁኔታ በጣም ተጋግሎ አሁን ከደረሰበት ደረጃ ላይ ነው ያለው። አንዳርጋቸው ከታገተበት ከጁን ሶስት በፊትና ከዛ ወዲህ ያለው ሁኔታዎችን ለሚመዝንና ለሚገመግም ሰው የኢትዮጵያ ፖለቲካ ሁኔታ ለነጻነት የሚደረገው ትግል ለፖለቲካ የሚደረገው ትግል ተባብሶና ተፋፍሞ በመቀጠል ላይ ነው ያለው። ህዝባዊ ቁጣዎች በየቦታው በርክተዋል። የወያኔ ጀሌዎችና መሪዎች በየመጡበት ሀገር የሚዋከቡበት የሚዋረዱበት ሁኔታ ነው የተፈጠረው። ኢትዮጵያን ለመግለጽ የወያኔን ኤምባሲ በያለበት ቦታ ረግጠውና በርግደው በመግባት ተቃውሟቸውን ቁጣቸውን እየገለጹ ያለበት ሁኔታ ነው። ይሄ ወያኔዎችን በጣም ሽማቀቀ ነው። ከዛ በኋላ የወያኔን ሀገር የሚገኙ ኢትዮጵያዊ በሙሉ ጊዜውን፣ ገንዘቡን፣ ጉልበቱን ተጠቅም ወይ በዓለም የሚደረገው ጥረት ሁሉ ተጠናክሮ የቀጠለና በእኛ እምነት ይሄ ለትግሉ ከፍተኛ ግብዓት ሆኗል። በማቴሪያልም በሰው ኃይልም አሁን እሱ ከታገተበት ጊዜ ጀምሮ ካለው በተሻለ ሁኔታ ላይ ይገኝ።
የያስከው ስልክ ይመስለኛል ምናልባት ቁጥሩ እየተነካካ ወይ የሆነ ነገር ድምጽ ይሰማልና እስቲ ምናልባት መስተካከል ከቻለ
ወይ አይ ቲንክ እኔ ስልኩን እሰማለሁ። እኔ የነካካው አይመስለኝም።
ኦኬ እሺ
እኔ የምሰማኛል ከእናንተ።
ኦኬ በቃ ቀጥል ችግር የለም ይቅርታ
ተቋርጬ ነው የነበረው።
አይ አይ ድምጹ ምናልባት ከተስተካከለ ብዬ ነው በየማሉ ጤት ጤት ስለሚል ምናልባት ካንተ ከሆነ ብዬ ነበር።
ከኔ አልነበረም።
እሺ
anyway እና በአጠቃላይ የትግሉ ሁኔታ በጣም ተጠናክሮ የቀጠለበት ሁኔታ ላይ ነው ያለነው። እኔም አንዳርጋቸው ጽጌ ነኝ የሚለው ዘመቻም ወያኔን የመጨረሻው ደረጃ ላይ እስኪያደርስ ድረስ ወደኋላ የሚመለስ እንዳይሆን አስፈላጊውን አመራርና አስፈላጊውን መስመር ለማስያዝ ጥረቶች እየተደረጉ ነው ያሉት። በተለይ በቅርብ ጊዜ ደግሞ ከኢትዮጵያ አርበኞች ግንባር ጋር ያደረግነው ውህደት በተግባርም ወያኔን ለመታገል በሚደረገው ትግል መስክ ላይ ከፍተኛ የሆነ ውጤት ሊያመጣ ይችላል ብለን ነው የምናስበው። አጠቃላይ እንግዲህ ውስጥና ውጭ ያለውን ትግል አደራጅቶና አጠናጅቶ ወያኔን ለመጣል የሚደረገውን ትግል መስመር አስይዞ ማስከድ ዋነኛው ተግባራችን ነው ብለን በዛ ዙሪያ ላይ ነው እየተንቀሳቀስን ያለ ነው።
በጣም አመሰግናለሁ። እንግዲህ ወደ ዋናው ጥያቄ ያልፋለሁ። አርበኞች ግንቦት ሰባት የፈረንጆቹን አዲስ አመት ተከትሎ ያው በግልጽ ውህደት ተፈጽሟል እና ይህ ውህደት ተከትሎ በርካታ ኢትዮጵያውያን የተለያዩ አስተያየቶችን እየሰጡ ይገኛሉ። እስቲ ስለዚህ ውህደት በርካታ ትጥቅ ትግል የሚፋለሙ ኃይሎች እንዳሉ ይታወቃል። ለምን አርበኞች ግንባር ብቻውን ወይ የተባረጠበት መንገድ ወይም ሌሎችስ ኃይሎች ለምን ወደዚህ ውህደት እንዳልመጡ ከአርበኞች ጋር ውህደት ከመደረጉ በፊትና ያለውን ሁኔታ እንደው ባጭሩ ቢገልጹልን።
ኦኬ እንደምታስታውሰው ንቅናቄያችን ግንቦት ሰባት ከተመሰረተበት ጊዜ ጀምሮ አገራችን ውስጥ ያለው የፖለቲካ ችግር ሊወገድ የሚችለው ሁሉም ኢትዮጵያዊ ሊሳተፍ የሚችልበት እድል ሲፈጠር ብቻ ነው የሚል እምነት ይዞ ነው የተነሳው። እንደ ድርጅት ብቻችንን ታግለን ወያኔን በማስወገድ ኢትዮጵያ ውስጥ ያለውን የተዛቡ ሁኔታዎችን ማስተካከል እንችላለን የሚል ህልም አልነበረንም። ሁሉንም አስተባብረን በተለይ የአገሬ ጉዳይ ያገባኛል ብሎ የሚንቀሳቀሱ የፖለቲካ ድርጅቶችን በሙሉ በማቀናጀት ወያኔን በመጣል ከወያኔ በኋላ ሊፈጠር የሚችል የሽግግር ጊዜ ሰላማዊና ለምንመኘው የዲሞክራሲ ስርዓት ግንባታ ምቹ ሊሆን የሚችል ሁኔታ መፍጠር ነው ብለን ስለምናስብ በብሔር ከተደራጁ ድርጅቶችም ሆነ ከህብረ ብሔር ድርጅቶች ጋር ለረጅም ጊዜ እስከ ውህደት የሚደርስ እንቅስቃሴ ለማድረግ ንግግሮችን ስናደርግ ቆይተናል። በዛ ውይይቶች እንግዲህ ቅደም ተከተል ነው አሁን በቅርብ ጊዜ የተፈጠረው ነገር የሆነው። እንደምታስታውሰው ወደ ምድር ሲወረድና ግንቦት ሰባት ወያኔን ለማስወገድ የሚከተለው ሁለገብ ትግል ስትራቴጂ ተግባራዊ ለማድረግ በጉልበት ራሱንም ማደራጀት በፈለገበት ሰዓትና ወደ ኤርትራ በሄደበት ሰዓት ላይ ኤርትራ ከሚገኙ ጠመንጃ አንስተው ወያኔን ከሚፋለሙ ኃይሎች ጋር ንግግር የተጀመረው ልክ መጀመሪያ እዛ ምድር ላይ እግራችን ከደረሰ በኋላ ጀምሮ ነው፣ ከረገጠ በኋላ ጀምሮ ነው። ውይይቶች ነበሩ ከተለያዩ ፖለቲካ ድርጅቶች ጋር። እንደምታውቁ አንዳንድ ድርጅቶች በብሔር ነው የተደራጁት፣ አንዳንዶቹ ህብረ ብሔር ናቸው። አንዳንዶቹ በብሔርም ተደራጅተው ብሔር መደራጀታቸውን እንደ ታክቲካል ነው የሚያዩት። ዋናው ዓላማቸው ለኢትዮጵያ አንድነት፣ ኢትዮጵያ ውስጥ ለሚፈጠረው እኩልነት የተለሰፈነበት የመንግስት አስተዳደር ምስረታ እንደሆነ ይናገራሉ። እነዚህን እንግዲህ በየደረጃው እያነጋገሩ ጥምረትና ውህደት ለመፍጠር እንቅስቃሴ ሲደረግ ቆይቶ ነበረ። አሁን ከአርበኞች ግንባር ጋር የተደረገው ውህደት የዛ አጠቃላይ በኢትዮጵያ ጉዳይ ያገባኛል ብሎ የሚንቀሳቀሰውን ሁሉ በአንድ ግንባር ስር ለማሰባሰብ የሚደረግ ጥረት አካል ነው። ጥምረትና ውህደት የሚለያዩበት ዋና አንዳንድ ምክንያት ግምገማ በዓላማ በፖለቲካ ራዕይና በተልእኮ ተመሳሳይ የሆነ አቋም ያለን ኃይሎች በጥምረት ከመምጣት ይልቅ መዋሃዱ የበለጠ ይረዳል የሚል ሀሳብ ነው ያለን። የፖለቲካ ድርጅቶች ብዛት ቁጥር መቀነስም የሚቻለው ደግሞ በተለይ በፕሮግራም ደረጃ ምንም ልዩነት የሌላቸው ኃይሎች አንዳንድ የሚለያዩባቸውን ነገሮች አስወግዶ ውህደት እንዲፈጥሩ ማድረግ ሲቻል ነው። እንግዲህ አርበኞች ግንባርን ስናየው የነሱ ፕሮግራም የነሱ አላማ ራያቸውም አጠቃላይ ከኛው ጋር የሚመሳሰል በመሆኑ እነሱ ጋር በመጀመሪያ ደረጃ ውደት ለመፈጸም እንችላለን። እንደዚሁም በብሔር ቢደራጁም በኢትዮጵያ አንድነት ላይ ጽኑ አላማና እምነት አላቸው ብለን አይተን አስበን ነበር ነው የአማራ ዲሞክራሲያዊ ንቅናቄ የሚባል ድርጅት እዛ ሀገር አለ። ከነሱ ጋርም ውይይት ጀምረን ነበረ። ለስምምነት ላይ ከደረስን በኋላ በአንዳንድ ፕሬዠር ምክንያት ይመስላል በስም ላይ ከኛ ጋር ለመዋሃድ ያላቸውን ልዩነት አጉልተው ለጊዜው ከውደቱ ወጥተዋል። ይሄ ነው ያለው።
አመሰግናለሁ። አሁን ባለው ሁኔታ አንዳንድ ወገኖችም ያነሱታል ትንሽ ብዥታ አለ። አሁን አርበኞች ግንባር የተባለው ከህዝባዊ ኃይል ጋር ነው ወይስ ከግንቦት ሰባት ለፍትህ ለዲሞክራሲ ንቅናቄ ጋር ነው?
ወደቱ የተካሄደው ከንቅናቄው ጋር ነው።
ስለዚህ ከዚህ በኋላ ግንቦት ሰባት ራሱን ችሎ የለም፣ አርበኞችም የለም። እንደ በአዲሱ ስሙ አርበኞች ግንቦት ሰባት ተብሎ ነው የሚቀጥለው ማለት ነው።
ትክክል።
በጣም አመሰግናለሁ። እንግዲህ ከዚህ ጋር ተያይዞ የሚነሱ ነገሮች አሉ። እንግዲህ ግንቦት ሰባት መጀመሪያ ወደ ኤርትራ ምድር መሬት ላይ ስራዎችን ለመስራት ከገባበት ጊዜ ጀምሮ የሚነሱ በርካታ ጥያቄዎች አሉ። በርካታም ጊዜ ተደጋጋሚ ምላሽ ተሰጥቶባቸዋል። ይሁንና ያው ጥያቄዎቹ ሁልጊዜም ስለሆኑ መልስ እንዲያገኙ ያለው የኤርትራ ጉዳይ ሲነሳ ብዙዎች የሚያነሱ ጥያቄ አለ። አሁን ግንቦት ሰባት ሲገባና ዛሬ ከሁለት ሶስት አመት በኋላ ያለው አቋም ምን ይመስላል? በኤርትራ መንግስት ላይ እውነት የኤርትራ መንግስት እንደ መንግስት ኢትዮጵያ ተቃዋሚ ኃይሎችን ረድቶ አንዲት ኢትዮጵያ እንድትፈጠር ወይም ደግሞ ዲሞክራሲያዊ ስርዓት በኢትዮጵያ እንዲገነባ ይፈልጋሉ አይፈልግም የሚለው በጣም አወዛጋቢና አጨቃጫቂ ሆኖ የቆየበት ሁኔታ አለው ያለው። እስካሁንም ብዙ ወገኖች የየራሳቸውን አስተያየት ይሰጣሉ። ግንቦት ሰባት እንደ ድርጅትም እናንተም እርሶም በብርሃ እንደምታዩት ያለው ተጨባጭ ሁኔታ ምን ይመስላል? እውነት ከኤርትራ መንግስት ድጋፍ ተገኝቶ ይሄ ነገር ትግሉ ወደ ጫፍ የሚደርስበት ሁኔታ አለ ወይ? ሌሎች አካላት የሚያነሱት ከዚህ ቀደም የተለያዩ ብረት ያነሱ አካላት ቀደም ብለው የገቡ ውጤታማ ያለ መሆኑን ለዛ እንደ ዋቢ ማስረጃነት የሚያቀርቧቸው ነገሮች አሉ። እስቲ ይህንን ነገር ያብራሩልን።
የኛ አሴስመንት ኤርትራ ከኢትዮጵያ አጎራባች ሀገሮች ሁሉ ወያኔን ለመታገል ለሚደረገው ትግል ብቸኛ መጠለያ የምትሰጥ ሀገር ነች ነው የሚለው። በዛም ምክንያት ነው ወደዛ ይሄድ ነው። እንደምታውቀው ወደ ኬንያ የተሰደዱት፣ ወደ ሱዳን የተሰደዱ፣ ወደ ጅቡቲ የሚሰደዱ ወገኖቻችን በተለያየ ጊዜ በዛ ሀገር እንደሚመሩት መንግስታት የደህንነት ኃይሎች እየታፈኑ ወደ ወያኔ የተሰጡ ከፍተኛ ጉዳት ሲደርስባቸው የነበሩ ናቸው እና ያንን እውነታ ሲንገመግም ኤርትራ ግን ከወያኔ ጋር ባላት ቅራኔ እና ባላት ልዩነት ምክንያት ኢትዮጵያኖችን አሳልፋ የማትሰጥ ብቸኛ ሀገር በመሆኗ ይሄን ምድር ላይ የምናደርገውን ትግል ለማደራጀት ብቸኛ ሀገር ሆኖ ነው የታየንና በዛ ምክንያት ወደ ኤርትራ የተከደው። ኤርትራ ከተደረሰ በኋላ ግን ያየነው ሪያሊቲ ይሄ ቅድም ያነሳቸው ኤርትራ ኢትዮጵያን አንድነት አትፈልግም፣ ተቃዋሚዎች እንዲጠናከሩ አትፈልግም፣ ወዘተ ወዘተ የሚሉ ክሶች ሁሉ መሰረተ ቢሶች ሆነው ያገኘናቸው። ይህንን በተለያየ ጊዜ ጓዳችን አንዳርጋቸው ጽጌ የአይን ምስክርነቱን በተለያየ ሚዲያዎች ላይ ሰጥቷል። በዛ ምስክርነትም በርካታ ኢትዮጵያኖች በአእምሯቸው የሚጉላሉ ጥያቄዎች ምላሽ አግኝተው ትግሉን እየደገፉ ነው የቆዩት። አንዳንዶች ግን ሲጠራጠሩ የነበሩ ሰዎች አሉ። ያንን ጥርጣሬ ለማስወገድ እንግዲህ በተለያየ አጋጣሚ የንቅናቄያችን አመራር አባላት የነበሩት ሁሉ እኔን ጨምሮ የምናውቀውና ያየነውን ስንናገር ቆይተናል። አሁን ማለት የሚቻለው በአጠቃላይ ይሄ ኤርትራ ኢትዮጵያን ሉዓላዊነት አትፈልግም፣ ኢትዮጵያን ለማፍረስ የምትሰራ ሀገር ነች የሚሉ ነገሮች በሙሉ መሰረተ ብሶች ናቸው። እኛ የኤርትራ መሪዎች ጋር ምድር ላይ ከደረስንበት ጊዜ ጀምሮ ቀጥታ የሆነ ግንኙነት አለን። ከነሱ ጋር በምናደርገው ንግግር ይሄ የህዝቡን ጥርጣሬ ወይም ደግሞ ወያኔ በኤርትራ ውስጥ የሚደረገውና የሚደራጀውን ትግል ምን ያህል ሊያፈርሰው ሊያናገው እንደሚችል በማወቁ ህዝቡን ስጋት ውስጥ ለመክተት እያናፈሰ የወያኔ ሚዲያዎች እና የወያኔ ደጋፊዎች የሆኑ አንዳንድ ቮካል የሆኑ ሰዎች የሚያራግቡት ነገር መሰረተ ብስ እንደሆነ የእኛ ግምገማ የሚያሳየው ቅርብ ጊዜ ወዲህ ደግሞ የሰዓት ጋዜጠኞች ኤርትራ ድረስ ሄደው የአገሪቷን ፕሬዚዳንትና የተለያዩ ባለስልጣኖችን ለማነጋገር እድል ስላገኙ አይ ቲንክ ከቀደም ሲል እኛ ከኤርትራ መሪዎች ጋር ስንገናኝ አግኝተነው የነበረውን ኮንታክት የኤርትራን መንግስት አቋም በተለይ ከራሳቸው ከፕሬዚዳንቱ ህዝባችን ለመስማት የሚችልበት እድል ተመቻችቷል እና ያ ኢንተርቪዋቸው ለህዝብ ከተሰራጨ በኋላ አንተ የጠየቀኝ ጥያቄዎች ሁሉ ምላሽ ያገኛሉ ብዬ ነው የማስበው። በአብዛኛው ግን ከዚህ ቤት ስንለው የነበርነውን ነገር የሚያጠናክር የኤርትራን ህዝብ ከኢትዮጵያ ህዝብ መለየት የማችልበት ሪያሊቲ ነው እዛ ሀገር ያለው። የፖለቲካ ችግሩ መኖሩ ይታወቃል። ሀገሪቷን ሁለቱን ህዝቦች የለያየ የፖለቲካ ችግር ነው። ከዛ በተረፈ የህዝቡን ተመሳሳይነት በሁሉም መንገድ አንድነት በሁሉም መንገድ ግምት ውስጥ እያስገባ ዘላቂ የሆነ ግንኙነት አስፈላጊ መሆኑን የኤርትራ አመራሮች ከልባቸው ነው የሚደግፉት። ኢትዮጵያ ተቃዋሚዎች እስካሁን ድረስ ኤርትራ ውስጥ በሚያደርጉት እንቅስቃሴ ውጤታማ መሆን አለመቻላቸው በእኛ ዳሰሳ የራሳቸው ፖለቲካ ድርጅቶቹ ድክመት የኤርትራ መንግስት ጣልቃ ገብነት አይደለም ብለን ነው የምናምነው። እኛ እስካሁን ድረስ 4 ዓመት ሊሞላን ነው እዛ ሀገር መሄድ ከጀመረ ጊዜ ጀምሮ የእኛ ምን ስራውን መስራት ያሰብነውን ስራ የሚያዘገይ የሚያጓትት ወይም ደግሞ የሚያናጋ የሚያፈርስ ነገር አልገጠም። ከልምዳችን በመነሳት እስካሁን ድረስ በራሳቸው ድክመት ወያኔን የሚከሱ ድርጅቶች ራሳቸው መልሰው እንዲገመግሙ ከመጠየቅ ውጪ ሪሊ አንተ ያልተነሳቸው ጥያቄዎች እኛ በቆይታችን አላየነውም።
አንዳንድ ወገኖች አንዳንድ የስጋት ጥያቄም አላቸው ከዚሁ ጋር በተያያዘ። ለምሳሌ የሚያነሱት ነገር ምንድን ነው? አሁን በዛ ያላችሁት እናንተም ሌሎችም ወደፊት አንድ እርምጃ መራመድ ብትጀምሩ እስከናካቴው የኤርትራን መንግስት እንደ መንግስት ወሮ ከስልጣን የማውረድና በሌላ የመተካትም ነገሮች ላይ አደርጋለሁ ሰራለሁ እያለ በስልጣን ላይ ያለው አካልም እንደሚፎክር ነው የሚነገረውና እነዚህ ታያዥ ነገሮች አሉ። ይሄን እንዴት ነው የምታዩት?
ወያኔ ነው የሚፎክረው?
በትክክል
ጥሩ። ወያኔ እኮ ምን የወያኔን ፉከራ እንግዲህ ሰምቶ ለፉከራቸው እጅ መስጠትና መሸነፍ የታጋዮች ባህሪ የሚፈቅድ አይመስለኝም። ወያኔ እኮ ለመቶ ዓመት ኢትዮጵያን እገዛለሁ ብሎ በድፍረት በአደባባይ ላይ የሚናገር ነው። በዛሬው ዕለት እንኳን የተደረገውን ነገር የአንድነት በሰላማዊ መንገድ እንታገላለን ያሉት አንድነት ፓርቲ ሰዎች ሰላማዊ ሰልፍ ጠርቶ በዱላ ሰባብሮ ነው ወደ ቤታቸው የመለሳቸው። ይሄ እንግዲህ ምንድን ነው እኔ እስከ መጨረሻ የታባት ክትደርሳለ በጉልበት አፍኜ ረግጬ እገዛለሁ የሚል ፉከራ አካል ነው እና ያም የዛው ፉከራ አካል ነው። እኛ ባለ መረጃ ግን የኢትዮጵያ መከላከያ ወያኔ የሚኮራበት የኢትዮጵያ መከላከያ ሰራዊት ውስጥ ያለው ወንድሞቻችን ሳይቀር ስርዓቱ እንዲቀየር ከፍተኛ ጉጉት ነው ያላቸው። በቅርብ ጊዜ በአየር ኃይል ውስጥ የተደረገውን ነገር ህዝባችን አይቶታል፣ አንተም ታውቀዋለህ። እንዳለ አየር ኃይሉ የፈረሰበት ሁኔታ ነው ያለው። በዛሬ በኤርትራ ምድር ውስጥ ያሉ የፓይለቶች ቁጥር ብታይ ምን ያህል ፓይለቶች ቢቀረው ነው ወያኔ የሚል ነገር ነው ስጋት ውስጥ የሚቀጥሰው። ከዛ በመነሳትም ወያኔ ዛሬ አንድም አይሮፕላን አምኖ የሚሰጠው አብራሪ በማጣቱ አይሮፕላኖቹ ከመሬት ላይ እንዳይነሱ ውሳኔ የሰጠበት ሁኔታ ነው ያለው። ይሄ እንግዲህ በአየር ኃይል ውስጥ ብቻ ተደረገ ነው። በምድር ጦሩ በመከላከያ ሰራዊት ውስጥ ደግሞ ያለው ደግሞ ከዚህ ባሰ ነው። አንድም በምድር እሱ በተግባር ነገር ተነጎዳ የሚታይ ነው። እኛ ባለን መረጃ ግን መከላከያ ሰራዊት ውስጥ ያሉ ኃይሎች በሙሉ ኢንክሉዲንግ ትግርኛ ተናጋሪ የሆኑ ወንድሞቻችን የበታችኞቹ በሙስና የተጨማለቁት በወንጀል የተጨማለቁት የላይኞቹ ሹማምንቶች መኮንኖቹ ሳይሆኑ የታችኛው የሰራዊቱ አባል ኑሮ መሮበት የዛች ሀገር አይዶ ሙስናና ብዝበዛ አፈና ጭቆና ተሰምቶት አማራጭ የሚፈልግበት ደርሷል። ስለዚህ ወያኔ አጠፋቸዋለሁ ብሎ የሚፎክረው በዙሪያው ምናልባት ተጠቃሚ የሆኑ ሰዎች የሚሰጡትን ኮንፊደንስ ብቻ እየሰማ ካልሆነ በስተቀር ትክክለኛ የሆነ የራሳቸው የመከላከያ ሰራዊት የአየር ኃይል ውስጥ ያለውን ነገር ገምግሞና ከዛ በሚያገኘው ግምገማ ውጤት ላይ ተመርኩዞ አይመስልንም። እና ፉከራው ማስፈራሪያ ነው በአጠቃላይ ለማለት የሚቻለው። ማስፈራሪያውን ደግሞ ፈርቶ የጀመረውን ትግል ለአፍታም ቸል የሚል ኃይል ያለ አይመስለኝም። በእኛ በኩል ያ ነገር የለም።
በጣም ጥሩ አመሰግናለሁ። እንግዲህ ከሰሞኑ እዛው በኤርትራ ምድር ላይ ውህደቱ ሲፈጸም የውህዱ መሪዎች ፕሬዚዳንት ኢሳያስን ማነጋገራቸው ተዘግቧል። ምናልባት እርሶም በቦታው ነበሩ ይመስለኛል እና ከፕሬዚዳንት ኢሳያስ ጋር ሰፋ ያለ ቆይታ ነበራቸው በሀገራዊ ጉዳይ በተለያዩ ጉዳዮች ላይ እና ምናልባት አድማጮች ሊሰሙት የሚገቡ ዋና ዋና የሚሏቸውን ነገሮች ቢነግሩን።
ከፕሬዚዳንቱ ጋር ያደረግነው ውይይት እኔም በቦታው ነበር ኳንቱም እንዳልከው ያደረግነው ውይይት አጠቃላይ በዛ ምድር ላይ ያለን የፖለቲካ ድርጅቶች በተዋህደና ጥምረት ፈጥረን ለመንቀሳቀስ በምናደርገው ጥረት ዙሪያ የምንፈልገውን ድጋፍን በተመለከተ ነው ዋናው ነገር። ከዛ በተጨማሪ ደግሞ የሁለቱ ሀገር ህዝቦች የወደፊት ግንኙነት ምን መምሰል እንዳለበት የተለያየ ሀሳብ ተሰንዝሮበታል። የፕሬዚዳንቱንም አቋም የሚገልጹ ለዚህ ትግል የሚያበረክቱት ድጋፍ ሁሉ ከበጎነት ከችሮታ ሳይሆን ከወጣትነት ዘመናቸው ጀምሮ በዛ ክልል ለማስፈን የፈለጉት ሰላምና መረጋጋት እና ፍትህ ጋር የተያያዘ መሆኑን ዋስትና የሰጡበት ሁኔታ ነው ያለው። በአጠቃላይ ውይይቱ በእኛ በተቃዋሚዎችና በኤርትራ መንግስት መካከል የተደረገ ውይይት ነው። እሱ ዝርዝር ለሚዲያ አስፈላጊ አይደለም። በአጠቃላይ ግን ለሚዲያ ኮንሰምፕሽን እሳት ከፕሬዚዳንቱ ጋር ወደ 3 ሰዓት የሚፈጅ ቃለ መጠይቅ ማድረጋቸውን ተናግረዋል። እኛም የእሳት ጋዜጠኞችን እዛ አግኝተናቸዋል። በቦታው ነበር። ስለዚህ ህዝብ ሊያውቃቸው የሚገባቸውን በርካታ ነገሮች የሁለቱን ሀገሮች ግንኙነት አስመልክቶ፣ የኤርትራ በኢትዮጵያ አንድነት ላይ ያላት አቋም አስመልክቶ፣ ኤርትራ ወያኔን በመርዳት ወደ ትግል በማምጣቷን የፈጠረውን ችግር አስመልክቶ ዝርዝር ጥያቄዎች መጠየቃቸውን ነው የተናገሩት። እንደሰማሁ በእሳት ላይ እሱ እንግዲህ እስኪለቁ ድረስ መጠበቅ አስፈላጊ ይመስለኛል። ከእኛ ጋር ግን የተደረገው በእኛ በፖለቲካ ድርጅቶች እና እዛ አካባቢ በምናደርገው ትግል ዙሪያ ሊገኝ ስለሚችለው የማቴሪያል ድጋፍ አስመልክቶ ነው ማለት ይችላሉ።
አንድ ጥያቄ እንደው አጠር ያለ ጥያቄ አለኝ፣ ብዙዎች የሚያነሱ ጥያቄ ስለሆነ ነው። በዚህ የኢንተረስት ጉዳይ ይነሳል። አሁን የኤርትራ መንግስት እንደው አለምንም የራሱ ኢንተረስት ተቃዋሚ ያሉ ሊደግፍ አይችልም የሚል አስተሳሰብ ያላቸው ወገኖች አሉና አሁን ግንቦት ሰባት በምን አይነት ኢንተረስት ነው ከኤርትራ መንግስት ጋር የሚደራደረው የሚለው ወገኖች አሉ። ለዚህ መልሳለሁት።
ድርድር የሚባለው እኮ አንተን ካደረክልኝ እኔ ደግሞ ይሄን አደርግልሃለሁ የሚባል ነገር ሲኖርበት ነው ወይ ደግሞ አንድ ነገር ለማድረግ ሁለታችን እንዲ አድርገን ለወደፊቱ እንዲናረጋለን የሚል ነገር ሲኖር ነው። እኛ አቋማችን ግልጽ አድርገናል። ኤርትራን ጨምሮ ከየትኛው ሀገር መንግስት የምናደርገው ግንኙነት ወያኔ ከተወገደ በኋላ ኤርትራችን ውስጥ የሚመሰረተው መንግስት ሊወስን በሚናም ህዝብ ሊወስን በሚችሉ አብይ ጉዳዮች ላይ አይደለም። እኛ የምናካሄደው የነጻነት ትግል መድረስ ስለሚቻልበት እርዳታ ስለምናገኝበት ጉዳይ ነው በዋናነት። የኤርትራ መንግስት ይህንን ደግሞ የሚያደርግበት ምክንያት ፕሬዚዳንቱ ግልጽ አድርገዋል። ሰላምና መረጋጋት፣ የኢትዮጵያ ሰላም የሚኖረው ሰላምና መረጋጋት ለኤርትራ ከፍተኛ የሆነ ዋስትና የሚሰጥ ኢኮኖሚ በፖለቲካና በማህበራዊ ግንኙነቶች ሁሉንም ችግሮችን አስመልክቶ ሊቀርፍ የሚችል መሆኑን ኤርትራ ታምንበታለች ነው ያሉት። ኢትዮጵያ ሳትረጋጋ ኢትዮጵያ ውስጥ እንደዚህ አይነት አምባገነን ስርዓት የኢትዮጵያን ጥቅም አሳልፎ የሚሰጥ ስርዓት የኢትዮጵያን ህዝብና የኢትዮጵያን ጥቅም በአሽከርነት አሳልፎ ለሌላ ሀገር የሚሰጥ መንግስት ባለበት ሁኔታ ኤርትራ ተረጋግታ ሰላሟን አስከብራ መኖር የምትችል አይደለችም ነው የሚሉት። አሁን እንደምታውቀው በኤርትራና በወያኔ መካከል ሰላምም ጦርነትም በሌለበት ሁኔታ ተፋጠው ነው ያሉት። በዚህ ምክንያት የኤርትራ ወጣቶች ገደብ አልባ በሆነ ወታደራዊ ብሔራዊ ውትድርና ግዴታ ውስጥ ነው ያሉት። ይሄ ሊሆን የቻለው ወያኔ በፈጠረው ችግር ምክንያት ነው ብሎ ያምናሉ። ስለዚህ ኢትዮጵያ ውስጥ የተረጋጋ መንግስት ቢኖር በኢትዮጵያና በኤርትራ መካከል የሚኖረው ግንኙነትም ሰላማዊ የሆነ መፍትሄ ሊያገኝ ስለሚችል ተፋጠው በውትድርና መስክ ላይ ተሰማርተው ዜጎችን በሙሉ ውትድርና ውስጥ ለረጅም ጊዜ የሚያቆይ ሁኔታ ኤርትራ ውስጥ አይኖርም። ያ ደግሞ ባለመኖሩ ኤርትራ ወደ ራሷ የኢኮኖሚ ግንባታ ለማተኮር ሙሉ ኃይልና አቅም ይሰጣታል። ሰላም መኖሩ ከፍተኛ እገዛ እንዳለው ይታወቃል። እና ሰላም በሌለበት ሁኔታ ስላሉ ኤርትራ በእኔ እምነት የኢትዮጵያ ተቃዋሚዎችን የምትረዳውበት ዋናው ምክንያት ለራሷም ሰላም ለማግኘት ከኢትዮጵያ ጋር በዘላቂነት ሊኖራት የሚችለውን ግንኙነት ላይ ለመስራት የሚችልበት እድል ማግኘቷን ለራሷ ሰርቫይቫል፣ ለራሷ ሉዓላዊነት፣ ለራሷ ብሔራዊ ጥቅም የሚጠቅማት መሆኑን ነው የማየው። በግሌ ነው የግሌን አሴስመንት ነው የምነግርህ። እና ከዚህ ውጪ ኤርትራ የኢትዮጵያ ተቃዋሚዎችን በመርዳት የኢትዮጵያ ተቃዋሚዎች ነገ ተነገ ወዲያ ስልጣን ይዘው ለኤርትራ ውለታ የሚከፍሉበት ይሄን ነው ተብሎ ተስማምቶና ተደራድሮ አለመሆኑ መታወቅ መቻል አለበት።
አመሰግናለሁ። እንግዲህ ሰዓት እያለቀ ስለሆነ የመጨረሻ አንድ ጥያቄ ነው ያለኝ፣ እንደ ጥያቄም ባይሆን አርበኞች ግንቦት ሰባት እንግዲህ በአዲስ ሁኔታ ማለት ነው ምንድነው እሱ በቀጣይ ለኢትዮጵያ ህዝብም ሆነ ለአካባቢው ቃል የሚገባው ነገር፣ በአንጻሩ ደግሞ ከህዝቡ ከመላው ከኢትዮጵያ ህዝብ ምን ይጠበቃል ይላሉ? ትግሉን በመደገፍ በመርዳትም ሊሆን ይችላል። በአጠቃላይ መልኩ የመጨረሻ ጥያቄ፣
አርበኞች ግንቦት ሰባት የተዋህዱት በዛ በተለይ በኤርትራ ምድር የሚንቀሳቀሱ ሁሉም ተቃዋሚ ድርጅቶች ሊሰባሰቡበትና ሀገራችን ውስጥ ለ23 ዓመት ተንሰራፍቶ የሚኖረውን አገዛዝ ለማንበርከክ ኃይላቸውን የሚያጠናክሩበት ሁኔታ ለመፍጠር የመጀመሪያ እርምጃ ነው። ስለዚህ ይሄ ውህድ ቀጣው እርምጃው የሚሆነው ከሌሎች ድርጅቶች ጋር እየተዋሃደ መዋሃድ ከማይችላቸው ኃይሎች ጋር ደግሞ በጥምረት አንድ ግንባር እየፈጠረ ወያኔን የሚገጥምበትና የወያኔን እብሪት ለማስተንፈስ የሚንቀሳቀስበት የትግል ምዕራፍ ውስጥ ይገባል ብለን ነው የምንጠብቀው።
እሺ፣ አቶ አበበ ወጋለ እንግዲህ አርበኞች ግንቦት ሰባት ከፍተኛ አመራር አባል፣ ለሰጡን ማብራሪያ በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
እኔም ከልብ አመሰግናለሁ።